voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምናመሻችሁ አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በ1431 መካከለኛ ሞገድ ከአሁን 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን የአርብ ሰኔ 26 ምሽት ፕሮግራም ይዘን ቀርበናል። አስተናጋጃችሁ ቆንጂት ታዬ ነኝ። ፍርድ ቤት ቅጣታቸውን ጨርሰው የፈታቸውን የተቃዋሚ ፓርቲ አባላት የጸጥታ ኃይሎች እንደገና የሚያስሩበት አሰራር ከህግ አግባብ ውጪ ነው ሲል አምነስቲ ኢንተርናሽናል ተናገረ። የምሽቱ አብይ ርዕስ ይሆናል። በኢትዮጵያ ፖለቲካ ንቁ ተሳትፎ ታሪክ ያላቸው ተማሪዎች ዛሬስ እንዴት ናቸው? ዘገባ ከአዲስ አበባ ይቀርባል። ከዚያም በባህልና ማህበረሰብ ቆይታ ከግርታ ፊልም ዲሬክተር ማንተጋፍቶት ስለሺ ጋር እናሰማችኋለን። አብራችሁ እንድታመሹ ከአቀናባሪዋ ከጽዮን ግርማ ጋር በአክብሮት እንጋብዛለን። አሁን የዓለም ዜና ይቀርባል።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዩናይትድ ስቴትስ ለብሩንዲ ስትሰጥ ከቆየችው የደህንነት ጥበቃ ፕሮግራም አንዳንዶቹን እንደምታቋርጥ፣ ለዚህም ምክንያቱ ፖሊስ በፖለቲካ ተቃውሞ ሰልፈኞች ላይ ፈጸመ ባለችው የኃይል እርምጃና ዩናይትድ ስቴትስ ተጭበርብሯል ባለችው የፓርላማ ምርጫ ውጤት መንግስቱ ለመቀጠል በደረሰበት ውሳኔ ነው ብላለች። የአሜሪካ ውጭ ጉዳይ መስሪያ ቤት ትላንት ማታ ባወጣው መግለጫ ፕሬዚደንት ፒየር ኩሩንዲዛ ለሶስተኛ ጊዜ ለመወዳደር የደረሱበት ውሳኔ ለብዙዎች መገደልና ለ144,000 ሰዎች ወደ ጎረቤት ሀገሮች መሰደድ እንዲሁም ለሀገሪቱ ኢኮኖሚ መንኮታኮት ምክንያት ሆኗል ብሏል። መግለጫው አክሎም መንግሥት ለነጻና ትክክለኛ ምርጫ ሁኔታዎች ፈጽሞ ባልተሟሉበት መንገድ በተካሄደው በሰኔው የፓርላማ ምርጫ ውጤት ለመቀጠል የደረሰበት ውሳኔ ቀድሞ የተከሰተውን ችግር አባብሷል ሲል አስረድቷል። ቡሩንዲ ሐምሌ 7 ለማካሄድ ያቀደችውን ፕሬዝደንታዊ ምርጫ እንድታቆይም ከዓለም አቀፉ ማኅበረሰብ የቀረበላትን ጥሪ እንድታከብር የአሜሪካ ውጭ ጉዳይ መሥሪያ ቤት አስገንዝቧል። በማይዲጉሪ የሚገኙ የናይጄሪያ የጸጥታ ባለሥልጣናት 2 የነውጠኛው ቦኮ ሐራም ቡድን አጥፍቶ ጠፊ ቦምብ ታጣቂ ሴቶች ዛሬ ከተማይቱ ውስጥ ባደረሱት ጥቃት 13 ሲቪሎች መገደላቸውን አስታውቋል። በዛሬው ዕለት ቦርኖ ክፍለ ግዛት ውስጥ ወደ ማይዲጉሪ በሚወስዱ መንገዶች ዳርቻ አትክልትና ፍራፍሬ የሚሸጡ ነጋዴዎችን ኢላማ ባደረጉ በርካታ ፍንዳታዎች ሌሎች 10 ሰዎች መገደላቸው ተዘግቧል። ማይዲጉሪ ሰሞኑን በርካታ ከባድ ጥቃቶች የተፈጸሙባት ከተማ ናት። ቅዱሱ የሙስሊሞች ጾም የተያዘበት የረመዳን ወር በጀመረ በአንድ ሳምንት ውስጥ በተካሄዱ ጥቃቶች የሞቱት ሰዎች ቁጥር ከ160 በላይ መሆኑ ተገልጿል። ነውጠኞች ከትላንት በስቲያ ማክሰኞ ኩኳ ከተማ ውስጥ የሚገኙ በርካታ መስጊዶችን ኢላማ አድርገው 100 የሚሆኑ አማኞችን እንደገደሉ ይታወሳል። በቻድ ዋና ከተማ በንጃሜና ያሉ የሕግ ጠበቆች ዛሬ ሲናገሩ ደግሞ ባናፋናይ በተባለው በሰሜን ካሜሩንና ቻድ የቦኮ ሐራም የሎጂስቲክስ ኃላፊ መኖሪያ ቤት ውስጥ የተደበቀ በርካታ የጦር መሳሪያ ይዘናል ብለዋል። ግለሰቡ ወደ ናይጄሪያ በገፍ የሚገባውን የጦር መሳሪያ ያቀባብላል ሲሉ ጠበቆቹ ያስረዳሉ። ዩናይትድ ስቴትስ በትላንትና ሁለት ማሊ ውስጥ በአንድ የተባበሩት መንግስታት የሰላም አስከባሪዎች ኮንቮ ላይ የደረሰውንና 6 ሰዎች ተገድለው ሌሎች 5 የቆሰሉበትን ጥቃት በከፍተኛ ደረጃ አውግዛለች። ጥቃቱ ትላንት የደረሰው ከቲምቡክቱ ከተማ ደቡብ ምዕራብ 45 ኪሎ ሜትር ርቀት በሚገኝ መንገድ ላይ ነው። በረሃማ አካባቢው ሁከት የበዛበት መሆኑ ይታወቃል። በኮንቮዩ ላይ ለተካሄደው የደፈጣ ጥቃት ጽንፈኛው በእስላማዊ ማግረብ የአልቃይዳ ቡድን ኃላፊነቱን ወስዷል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ትላንት ከመሸ ሁሉም የቡርኪና ፋሶ ዜጎች ለሆኑት ለስድስቱ የጥቃቱ ሰለባዎች ቤተሰቦችና መንግስት የሐዘን መግለጫ ልከዋል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ጥቃቱ የተባበሩት መንግስታት የማሊን ሕዝብ ለመርዳትና ሰላም ለማስፈን የያዘውን ጥረት አያሰናክልም ብለዋል። የጸጥታው ምክር ቤት አባላትም የዓለሙን ድርጅት የሰላም ጠባቂዎች የጥቃት ኢላማ ማድረግ በዓለም አቀፉ ሕግ መሠረት በጦር ወንጀል ሊያስከስስ እንደሚችል አስገንዝበዋል። በሰኔ ወር አጋማሽ ሊቢያ ውስጥ በተካሄደ የአየር ጥቃት የአንሳር አልሻሪያ መሪ መገደሉን የዩናይትድ ስቴትስ መከላከያ ሚኒስቴር ማረጋገጡን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ሳይፋላ ቤን ሐሲን ከአልቃይዳ ጋር ግንኙነት ያለው የቱኒዚያው አሸባሪ ቡድን መሪ እንደነበር ተገልጿል። አንድ የዩናይትድ ስቴትስ ወታደራዊ ምንጭ እንደገለጸው እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ.ም ጀምሮ ቤን ሐሲን የማሰልጠኛ ካምፖችና በአካባቢው ያሉ የወታደራዊ ህዋሶች መረብ መሪ ነበር ተብሏል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። በቀጥታ ወደ ምሽቱ ዘገባዎች ይሆናል የምናልፈው። የምናስቀድመው የምሽቱን አብይ ርዕስ ነው። በኢትዮጵያ በፍርድ ቤት ትዕዛዝ የተፈቱ የተቃዋሚ ፓርቲ አባላት የጸጥታ ኃይሎች እንደገና በቁጥጥር ስር ያዋሉበት አሰራር የሀገሪቱን ሕግ የጣሰ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ። 4 የሰማያዊ ፓርቲ አባላት ፍርድ ቤት የወሰነባቸውን ቅጣት ጨርሰው ቢፈቱም የጸጥታ ባለስልጣናት አስረው ያቆዩበት አሰራር የሕግ አግባብን የተከተለ አይደለም ብሏል የመብት ተሟጋቹ ድርጅት። ሄኖክ ሰማግዜር ዘገባ አለው።
በሚያዝያ ወር በሊቢያ በነውጠኛው ቡድን አይሰስ የተገደሉ ኢትዮጵያውያንን ለማሰብ በአዲስ አበባ በተጠራ ሰላማዊ ሰልፍ ወቅት 2 ወንድና 2 ሴት የሰማያዊ ፓርቲ አባላት ሁከት ቀስቅሰዋል በሚል በፍርድ ቤት የተጣለባቸውን ቅጣት ጨርሰው በሰኔ ወር ተፈቱ። ወዲያውኑ የጸጥታ ኃይሎች አፋፍሰው በቁጥጥር ስር አዋሏቸው። ይህንን ሁኔታ የተቃዋሚው ፓርቲ ሰማያዊ አምርሮ ሲያወግዝ ቆይቷል።
ከሁለት ማረሚያ ቤት የፖሊስ መኪና ይዞ ያለ ፍርድ ቤት ትዕዛዝ የፖለቲካ ውሳኔ ሳይሆን ሊይዝ አይችልም። ከያዘም በኋላ ጊዜ ለረዥም ጊዜ ሊያቆይ አይችልም። ከዛም በኋላ ፍርድ ቤት ይዞ ሄዶ አንደኛው ችሎት ላይ ሲረታ ሁለተኛ ችሎት ላይ መልሶ ይዞ ሊሄድ አይችልም። ይሄ ሁሉ ነገር እየሆነ ደግሞ ዳኞቹ አሁንም ያየነውን ነገር ቃላችንን አንለውጥም፣ የፈረድነውና የወሰነው ውሳኔ ትክክል ነው ማለታቸው በተናጥል በግለሰቦች ደረጃ አከርካሪ ያላቸውና ለእውነት የሚቆሙ ሰዎች መውጣታቸውን ሲያሳይ፣ በሕግ አስፈጻሚው በኩል ያለው ነገር ግን በፖሊስና በደህንነት በኩል ያለው ነገር ደግሞ ማን አለብኝነቱ መብዛቱና የፍርድ ቤትን ትዕዛዝ አለመቀበሉ ሌላ ምንድን ነው ፓራዶክስ ነገር ነው የሚታይ በሁለቱ በኩል።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። አምነስቲ ኢንተርናሽናል በትናንትና ዕለት ባወጣው መግለጫ ባለፉት 10 ቀናት 3 ፍርድ ቤቶች ፖሊስ እነዚህን 4 ሰዎች እንዲለቅ ውሳኔ ቢያሳልፉም በተደጋጋሚ ታስረው መቆየታቸው የታሳሪዎቹን መብትና ነጻነት ያፈነ ነው ብሏል የመብት ድርጅቱ። በአሁኑ ወቅት 4 ግለሰቦች ማለትም ወይንሸት ሞላ፣ ኤርሚያስ ጸጋዬ፣ ዳንኤል ተስፋዬና ቤተልሔም አካለ ወርቅ በፍርድ ቤት የተጣለባቸውን የሁለት ወር ቅጣት የጨረሱና በሕግ አግባብ ነጻ የወጡ ቢሆንም የደረሰባቸውን ወከባ የኢትዮጵያ መንግስት እንዲያቆም አምነስቲ ጠይቋል።
Amnesty's real concern was their continued detention over the course of those.
የአምነስቲ ስጋት ባለፉት 10 ቀናት በተደጋጋሚ መታሰራቸው የሕግ አግባብን ክፉኛ የጣሰ ነው የሚል ነው።
የአምነስቲ የኢትዮጵያ ጉዳዮች አጥኚ ሬቸል ኒከልሰንን ነው የሰማነው። 4 ታሳሪዎች በአሁኑ ወቅት ምስክሮችን በማስፈራራት ክስ ተመስርቶባቸው በዋስ ተፈተዋል።
As I said, they've served their time on the initial charges. Now new charges have been brought. They're being now being accused of.
እንደገለጽኩት ቀዳሚውን ፍርድ ጨርሰዋል። አሁን ደግሞ አዲስ ክስ ተመስርቶባቸዋል። ምስክሮችን የማስፈራራት ወንጀል ፈጽመዋል ነው የሚሉት።
በሚያዝያ ወር ሰልፍ ወቅት ሁከት ቀስቅሰዋል በሚል በፍርድ ቤት ጥፋተኛ ተብለው ፍርዳቸውን ከጨረሱ በኋላ የታሰሩት የተቃዋሚ ፓርቲ አባላት በኢትዮጵያ ያለው የፍትህ ስርዓት ይዞታን ከሚያሳዩ ምሳሌዎች አንዱ ነው ሲል የመብት ድርጅቱ ያስረዳል። በተለይ ከግንቦት 16ቱ የህዝብ ተወካዮችና የክልል ምክር ቤት ምርጫ አስቀድሞና በኋላ ባሉ ጊዜያት በተቃዋሚ ፓርቲ አባላት ላይ የሚደርሱ ክሶችና ወከባዎች አጠቃላይ የመብት ይዞታውንና የምርጫውን ሂደት የሚያደበዝዙ ናቸው ብሏል አምነስቲ።
We have serious concerns about the independence of the justice system.
በኢትዮጵያ የፍትህ ስርዓት ነጻነት ዙሪያ ጥርጣሬ አለን። በተለያዩ የፍርድ ሂደቶች የፖለቲካ ጣልቃ ገብነት አስተውለናል።
የሰማያዊ ፓርቲ አባላት ከዚህ ቀደም በተለያዩ ክሶች ሲታሰሩና ሲዋከቡ ቆይተዋል። በሚያዝያ ወር ሰላማዊ ሰልፍ ዙሪያ የታሰሩ 6 አባላቱ አሁንም በቁጥጥር ስር ይገኛሉ።
ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ተማሪዎች ቁልፍ ሚና እንደተጫወቱ ይታወቃል። ለመሆኑ የኢትዮጵያ ተማሪዎች በዛሬ የፖለቲካ እንቅስቃሴዎች ውስጥ ያላቸው ተሳትፎ ምን ይመስላል? አዲስ አበባ የምትገኘው የቪኦኤ ሪፖርተር ማርት ቫንደር ቮልፍ አንዳንዶቹን አነጋግራ ያጠናቀረችውን ዘገባ ሰለሞን አባተ ያቀርባል።
በመንግስቱ አመራር ላይ ያለው ኢህአደግ ምርጫውን ማሸነፉ ከተነገረ እነሆ አንድ ሁለት ሳምንታት ፈቀቅ አሉ። ይህ ገዢ ፓርቲ ዲሞክራሲያዊ አይደለም እየተባለ ብዙ ጊዜ ሲከሰስ ይሰማል። ለወትሮ በቀደሙ ዓመታት አምባገነን የሆኑ የኢትዮጵያ መንግስታት ከተማሪዎች የሚያጋጥማቸው ፈተና እንዲህ ቀላል አልነበረም። የሀገሪቱ ታሪክ ብዙ የተማሪ አመጽ፣ ብዙ ሁከት፣ ብዙ ጥያቄና ንቅናቄን መዝግቦ ይዟል። ዛሬ ግን የተማሪው በፖለቲካው ውስጥ የመሳተፉ ቆሌ እምብዛም የተነቃቃ አይደለም እየተባለ ነው። ተማሪው የፖለቲካ ነገር ዓለሙን ችላ ያለው ይመስላል። ናትናኤልም በዚህ ይስማማል። ናትናኤል በአዲስ አበባ ዩኒቨርሲቲ የሕግ ተማሪ ነው። ስለ ድሮዎቹ ያለውን ክብር ይናገራል።
I do admire the sacrifice they've paid. And I think the reason why
ለከፈሉት መስዋዕትነት አድናቆት አለኝ። የኔ ዘመነኛ ወጣቶችና ተማሪዎች እንደዛ የማይነቃነቁት ምናልባት የምንሮጥላት አንድ ነጥብ ስለሌለን ሊሆን ይችላል። አሁን ወጣቱ ተከፋፍሏል። ምናልባት በጎሳ ምክንያት ሊሆን ይችላል። ምናልባትም በሀብታሙና በደሃው መካከል በተፈጠረው ክፍተት ምክንያት የአቅም ጉዳይ ሊሆን ይችላል። ልዩነቶቻቸውን ወደ ጎን አድርገው ለአንድ ዓላማ መቆም አልቻሉም።
ከመለያየቱ በተጨማሪ ደግሞ ሐሳቡን በነጻነት የመተንፈስ ችግር እንዳለበት ብዙ ተማሪ ይናገራል። ስለ ፖለቲካ የሚነጋገሩት ከቅርብ ጓደኞቻቸው ወይም ከቤተሰቦቻቸው ጋር የሆኑ ጊዜ ደህንነትና የመናገር ምቾት ሲሰማቸው ነው። ናትናኤልም ሙሉ ማንነቱን መናገር አልፈለገም። የተለየ ሐሳብ መያዝ መዘዝ ሊያስከትል ይችላል ብሎ ያስባል።
Voicing your opinions as maybe a fully fledged democratic state would have it.
ሙሉ በሙሉ ዴሞክራሲያዊት በሆነች ሀገር ውስጥ ሐሳብን መግለጽና በዚች ሀገር ውስጥ ሆነ ሐሳብን መግለጽ አንድ ተደርጎ ሊወሰድ የሚችል አይመስለኝም።
ዛሬ እንዲህ ለዘብተኛ ለመሆኑ ተማሪው መውቀስ ያለበት ራሱን ነው። የሥነ ምጣኔ ሀብት ተማሪው ምኒልክ ነው ይህንን የሚለው። ወጣቱ እኮ ዛሬ የተሻለ መረጃ የማግኘት የተሻለ ዕድል አለው። ምኒልክ ያክልና መከፋፈሉ ተማሪው በተሳካ ሁኔታ እንዳይደራጅ አድርጎታል ይላል።
If we had something to die for, like our ancestors had something to die for. They thought that if they die,
እኛ እንደቀደሙት ልንሞትለት የሚገባን ጉዳይ ካለ የቀድሞቹ የሚሞትለት ጉዳይ ነበረ። ነርሱ ቢወድቁ የፋናቸውን ቀንዲል አንስቶ እስከ ጫፉ ፍጻሜ መስመር ድረስ የሚያደርስ እንዳለ ያስቡ ነበር። ስለዚያ ጨርሶ አይጠራጠሩም ነበር። እኛ ጋር አንድነት የለም። እኔ ከሞትኩ በቃ ሞትኩ ነው። የቅርብ ጓደኞቼ በቀብሬ ላይ ይገኛሉ። ቤተሰቤ በቃ ታሪኩ ተፈጸመ።
የበፊቱ ሰውዬ መንግስቱ ኃይለ ማርያም በተለይ ለተማሪዎች ጥሩ አልነበሩም፣ ክፉ ነበሩ። ብዙዎቹ ሀገራቸውን እየጣሉ በየአቅጣጫው እንዲያመልጡ እንዲነግዱ አድርገዋል። ብዙዎች ብረት እያነሱ የትጥቅ ትግል ውስጥ እንዲቀላቀሉ ገፍተዋቸዋል። ያኔ የአሁኑን መንግሥት እስካረፉበት ጊዜ ድረስ በጠቅላይ ሚኒስትርነት የመሩት መለስ ዜናዊ የሽምቁንና የተቃውሞውንም የግንባር ውጊያ ለ17 ዓመታት መርተዋል። መለስ ወደ ሜዳ የወጡት ከዩኒቨርሲቲ ግቢ ነበር። የኢትዮጵያ የመጨረሻው ንጉሥ አጼ ኃይለ ሥላሴም እኮ ፖሊሲዎቻቸውን ይጠሉ ከነበሩ ተማሪዎች ጋር መጋፈጥ ነበረባቸው። ያዕቆብ ኃይለ ማርያም በ1957-58 ዓመተ ምሕረት የኢትዮጵያ የዩኒቨርሲቲ ተማሪዎች ብሔራዊ ኅብረት ፕሬዚደንት ነበሩ። ምንም እንኳ የንጉሡ አገዛዝ ፍጹማዊ ዘውድ የነበረ ቢሆንም ተማሪዎች የመሬት ስሪትና ባለቤትነትን በመሳሰሉ ጉዳዮች ላይ ተቃውሟቸውን ማሰማት ይችሉ ነበር።
The emperor was very paternalistic, that there was no cruelty involved.
ንጉሡ በጣም አባታዊ ሰው ነበሩ። ጭካኔ አልነበረባቸው። እኛን የሚመለከቱን በሐሳቦቻቸው ውስጥ አንዳች ኮስታራ ቁም ነገር እንዳለ ሳይሆን ተነጫናጭ ወይም የቀበጡ ልጆች አድርገው ነበር። በዚህም ምክንያት የበዛ ሥራ አልነበረም።
የዛሬ ትውልድ ተማሪዎች በሀገራቸው ጉዳይ ላይ በንቃት ቢሳተፉ ደስ ይላቸው እንደነበር አቶ ያዕቆብ ይናገራሉ። ያሁኖቹ ልጆች እኮ የርሳቸው ትውልድ እንደነበረው አይነት ተዋጊ ወይም ተጋፋጭ ብጤ አይደሉም። በያዕቆብ ኃይለ ማርያም እምነት በ1997 ምርጫ ወቅት ተነስቶ በነበረው ተቃውሞና አመጽ ውስጥ ተማሪው የሰፋ ድርሻ ነበረው። ዘንድሮ ኢህአደግ ፓርላማውን ሙሉ በሙሉ ሲቆጣጠር ቀድሞም እንደተገመተው ሁሉ ተማሪው ምንም አላለም። ምንም ዝም ነው ያለው።
በቀጣዩ ዘገባ ደቡብ ሱዳንን እንመለከታለን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት 6 የደቡብ ሱዳን የጦር ሰራዊት አዛዦችን በሀገሪቱ ከዓመት ከመንፈቅ በላይ የዘለቀውን ግጭት በማቀጣጠል ወንጅሎ ማዕቀብ ደንግጎባቸዋል። የአሜሪካ ድምጹ ጄምስ በቲ ያጠናቀረው ዘገባ ዝርዝሩን ይዟል። 3 የደቡብ ሱዳን ጀነራሎችና 3 የሽምቅ ተዋጊ አዛዦች ዓለም አቀፍ የጉዞ እገዳና ገንዘብና ንብረታቸው እንዳይንቀሳቀስ ነው የተወሰነባቸው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በሰዎቹ ላይ የተጣለው ማዕቀብ በሕዝብ ላይ ግፍ የሚፈጽሙና ሰላምን የሚያደፈርሱ ቅጣታቸውን ማግኘታቸው እንደማይቀር የሚያመለክት ነው ብለዋል። የደቡብ ሱዳን መንግስትና ሽምቅ ተዋጊዎቹ ጥቃቱን አቁመው በድርድር ከአንድ የሰላም ውል ላይ ለመድረስ ቆርጠው እንዲነሱ ዩናይትድ ስቴትስና ሌሎችም የጸጥታው ምክር ቤት አባላት ያሳስባሉ ብለዋል ሰማንታ ፓወር። የመንግስታቱ ድርጅት ማዕቀብ የጣለባቸው 3 የደቡብ ሱዳን መንግስት የጦር ሰራዊት አዛዦች ሜጀር ጀነራል ቻን ዎንግ ዮል ማንጎንግ፣ ሌተና ጀነራል ጋብርኤል ጆክሪያክ እና ሜጀር ጀነራል ሳንቲኖ ዴንግ ዎል የሚባሉ ናቸው። 3 የሽምቅ ተዋጊ አዛዦች ደግሞ ሜጀር ጀነራል ሲሞን ጋትዌክ ዱዋል፣ ሜጀር ጀነራል ጄምስ ኮንግ ቾል እና ሜጀር ጀነራል ፒተር ጋዴት ይባላሉ። ዩናይትድ ስቴትስ በራሷ በኩል ባለፈው ዓመት በጀነራል ቻን ዎንግ፣ ደንግ እና ዎልቾል ላይ ማዕቀብ ጥላባቸዋለች። በደቡብ ሱዳን ሰላማዊ ሰዎች ላይ የሚደርሰው አስገድዶ መድፈር፣ ሰዎችን በመኖሪያ ቤታቸው ውስጥ በሕይወት እንዳሉ በእሳት አጋይቶ መፍጀትን የመሳሰለው እንደሚፈጸም በሚሰሙት ሪፖርቶች ዩናይትድ ስቴትስ እጅግ በጣም አዝናለች ብለዋል አምባሳደር ፓወር። በሚፈጸሙት ወንጀሎች በስተጀርባ ያለው ማን እንደሆነ ግልጽ ብሎ ባይታወቅም የተባበሩት መንግስታት ድርጅት ግን የሀገሪቱ መንግስት የሕዝቡን ደህንነት የመጠበቅ ኃላፊነት እንዳለበት አሳስቧል። ቢሮ ዩናይትድ ስቴትስ የሆነው የኢነፍ ፕሮጀክት የሱዳንና የደቡብ ሱዳን ተንታኝ አካሺያ ኩማር በ6 የጦር አዛዦች ላይ የተጣለው ማዕቀብ ከተጠያቂነት ማምለጥ እንደሌለ መልእክት የሚያስተላልፍ፣ ሰላም እንዲፈጠር የሚያስፈልገውንም ድባብ ለማመቻቸት የሚጠቅም የመጀመሪያ እርምጃ መሆኑን አመልክተዋል።
This is an important step forward. It's really the first multilateral evidence that we've seen.
ደቡብ ሱዳን ውስጥ እየተፈጸመ ባለው የሰብአዊ መብት ረገጣ የሚመለከታቸውን በተጠያቂነት ለመያዝ የተለያዩ ወገኖችን ያሳተፈ ጥረት እየተደረገ ለመሆኑ የመጀመሪያ ማስረጃ ነው። ስለዚህ የጸጥታ ምክር ቤቱን ይህን ወሳኝ እርምጃ መውሰዱን እናደንቃለን። ነገር ግን ይሄ የመጀመሪያ እርምጃ ነው። በሀገሪቱ ዘላቂ ሰላም ለማምጣት ሁኔታውን ለማመቻቸት መወሰድ ያለባቸው ሌሎች እርምጃዎች አሉ።
የደቡብ ሱዳን ፕሬዝደንት ሳልቫኪር እና የቀድሞ ምክትላቸው ያሁኑ የሽምቅ ተዋጊ መሪ ሪያክ ማቻር የእርስ በርስ ጦርነቱን የሚያከትም የሰላም ውል ላይ ለመድረስ ባለመቻላቸው በዚያው ልክ ተጠያቂ ናቸው ሲሉ የኢነፍ ፕሮጀክት ተንታኟ አክለው አስገንዝበዋል።
We believe that it is exactly true that those who bear the greatest responsibility for obstruction
የሰላም ሂደቱን በማደናቀፍና በግትርነት ዋናዎቹ ተጠያቂዎች ድርድሩ ጠረጴዛ ላይ የሚቀመጡት ሰዎች ናቸው ብለን እናምናለን። ማዕቀብን በተመለከተ ደግሞ ሂደቱን መቀጠል አስፈላጊ መሆኑን እናምንበታለን። ስለዚህ በእዙ ሰንሰለት በፈለገው ደረጃ ላይም ቢሆን ማዕቀብ ለመጣል በሚያበቃ ጥሰት ተጠያቂ የሚያደርጋቸው ማስረጃ ከተገኘ እርምጃው ሊወሰድባቸው ይገባል።
የሱዳን መንግስት ባለስልጣናት በበኩላቸው የተጣሉት ማዕቀቦች የሰላም ሂደቱን ማደናቀፍ ብቻ ሳይሆን ህዝቡንም የሚጎዱ ናቸው ይላሉ። የውጭ ጉዳይ ሚኒስትሩ ባርናባ ማሪያል ቤንጃሚን ከሰላሙ ጎዳና እንቅፋቶችን ማንሳት እንጂ አዲስ እንቅፋት መፍጠር ባልተገባ ማለታቸው ተጠቅሷል። በአሁኑ ወቅት የኬንያው ፕሬዚደንት ኡሁሩ ኬንያታ ለአንድ ዓመት ከሰባት ወር የዘለቀውን ግጭት የሚያከትም የሰላም መፍትሄ ለማግኘት ተፋላሚዎቹን ወገኖች መሪዎች በማነጋገር ጥረት እያደረጉ ናቸው። የምሽቱ ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ባህልና ማህበረሰብ። ግርታ የፊልሙ ርዕስ ነው። በቅርቡ በኢጣሊያዋ የሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ ዲሬክተር ማንተጋፍቶት ስለሺ ስዩም ጋር ሳምንት የተጀመረ ወግ ነው ተከታዩ። በጀርመን ራዲዮ የአማርኛ አገልግሎት በጋዜጠኝነት በማገልገል ላይ የሚገኘውን ማንተጋፍቶትን ያወያየው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የምሽቱንም በተለይ በፌስቲቫሉ ምንነትና የመጀመሪያው በሆነው አጭር ፊልሙ በግርታ ዙሪያ የያዙት ወግ ከፊልሙ በተወሰዱት ድምጾች ይነሳል።
ስለ ሪቨር ፊልም ፌስቲቫል እናውራ። በመንደርደሪያው እንደተጠቀሰው 9ኛው ዓመት ፊልም ፌስቲቫል ነው። ፓዶ በተባለችው የጣሊያን ከተማ ነው የሚካሄደው። በአሁኑ ወቅት የተለያዩ ፊልም ፌስቲቫሎች ከፍተኛ ውቅና ያላቸውም አዳዲሶችም የፊልም ስራን የሚያበረታቱ እያቆጠቆጡ ባሉበት ጊዜ ነው ያለ ነው እና እንግዲህ አንተን በጋዜጠኛ አይን ማየትህም አይቀርም። እስኪ ንገረን፣ እስኪ ያጫውተን ስለ ፊልም ፌስቲቫሉ ራሱ። አንተስ እንዴት መረጥካቸው? እንዴት ልትሳተፍ ቻልክ?
ጥሩ። እንዴት መረጥካቸው ከሚለው እንነሳና ያየሁትን ነገር ለመግለጽ ሞክራለሁ። ይህንን ፊልም ስሰራ የመጀመሪያ ግቤ የበርሊን ፊልም ፌስቲቫል ላይ ነበር ለማቅረብ ያቀድኩት። ግን ዘንድሮ አዲስ ህግ አወጡ። ሁለት ፊልሞችን ከዚህ በፊት ሰርቶ ፌስቲቫሎች ላይ ያሳተፈ ወይንም ደግሞ አንድ ረጅም ፊልም አንድ ፌስቲቫል ላይ የተሳተፈለት ሰው ነው መሳተፍ የሚችለው የሚል እንደ ህግ ነገር አስቀምጧሉ። ስለዚህ እኔ ማሟላት አልቻልኩም። ይሄ ፊልም የመጀመሪያ ፊልሜ ነው፣ በአጭር ፊልምን በመስራት ማለት ነው። የመጀመሪያ ስለሆነ ወደዛ ውድድር መግባት አልቻልኩም። ስለዚህ ሌሎች ፌስቲቫሎችን አዲስ ሰዎችንም ሊያሳትፉ የሚችሉ ነባሮችንም አቀላቅለው የሚያወዳድሩ ፌስቲቫሎችን መከታተል ነበረብኝ እና በአጋጣሚ ሪቨር ፊልም ፌስቲቫል የሚለውንም አገኘው ማለት ነው። ላኩላቸው ለነሱ። ከላኩ በኋላ ውጤቱ መጣ። ውጤቱ ላይ እንኳን ደስ አለህ መርጠናል የሚል ደብዳቤ ላኩልኝ። ከዛ በኋላ ወደዛ ሄድኩ። ፊልሙ ፌስቲቫል የሚካሄድበት ቦታ ምናልባት ታውቀው ይሆናል ወይንም አይተው ሊሆን ይችላል። በተለያየ መንገድ በድሮ ሪፐብሊክ በነበረችበት ጊዜ ፓዶቫና አካባቢዋ ከተማው እንደ ሀረር ግንብ አይነት ነገር አለው። ትንሽ የሆነ ግን ግንቡ የጥንቱ ግንብ አሁንም ድረስ አለ እና መግቢያ በሮች አሉት። ፖርቴሎ ነው የሚሉት። መግቢያ በር ነው ትልቅ። መግቢያው በሩን ተከትለ ስትመጣ ድልድይ አለ፣ ወንዙ የከተማ ወንዝ የሚፈስበት ማለት ነው። እንደ ስቴዲየም የሚመስል በደረጃ መልክ የተሰራ መቀመጫ አለ ወንዙ አጠገብ። አብዛኛው የዛ ሀገር ነዋሪ 70,000 የሚያህል ነው ብሎኛል። ስቴዲየም የሚመስለው ደረጃ ላይ ተቀምጠው ነው መድረኩ ወይንም ሲኒማው የሚታይበት አቡጀዲ የተቀመጠው ልክ ውሃው ላይ ነው። ጀልባዎች ይተላለፋሉ። ምሽት ላይ ነው። በርካታ ፊልሞች ይታዩ ነበር እዛ አቡጀዲ ላይ። እኔ ከሄድኩበት ጀምሮ ያሉትን በርካታ ፊልሞች ተከታትያለሁ። እንደውም ለመጀመሪያ ጊዜ እንደዚህ ብዙ ፊልሞችን በአንድ ጊዜ
በተከታታይ የማየት እድል። ድባቡ የሚያማረ የፊልሙንም ገጽ የሚያሳምር ይመስላል። አሁን የገለጽከው እንግዲህ ማንተጋፍቶት እንደገለጽከው የመጀመሪያ ፊልምህ ነው። አንተን የሚያበረታታህና በራዲዮ ጋዜጠኝነትህ ከምትሰራው በተጨማሪ በፊልሙ መስክ ለመስራት የሚያነሳሳውን ያህል ሌሎችም እንዳንተ ሁሉ ፊልም የሰሩ ወጣቶች በተለያየ ደረጃ ፊልማቸው እንዲታወቅላቸው፣ በፌስቲቫሎች እንዲወዳደርላቸው መመኘታቸውና መሞከራቸው አይቀርምና ምንድን ነው ቁልፍ የሚመስልህ? በአንተ ልምድ የፊልሙ ጥራትና የታሪኩ መሳጭነት እንዳለ ሆኖ ደግሞ በአቀራረብም ይህን አቅጣጫ ልብ ማለቱ ይህንን ነገር ደግሞ ትኩረት ቢሰጡ የሚረዳ ይመስለኛል የምትለው?
አሉላ አንተ ከተከስካቸው ወሳኝ ነገሮች ባሻገር ከምንም በላይ ወሳኙ ነገር ልብን ክፍት ማድረግ ነው። በፍቅር መስራት መቻል አለብህ። ያንን ይዘህ ስትነሳ ከታማ ነገር ላይ ልትደርስ ትችላለህ። እኔ ይሄንን ፊልም ስሰራ ማንም ሰው ገንዘብ ሰጥቶኝ አይደለም፣ የተወሰነች ሳንቲም ከራሴ አውጥቼ ነው። ነገር ግን በዛ ገንዘብም ብቻ አይደለም የተሰራው፣ ገንዘብ ወጣም ይባልበትም አይደለም። በውጭ አይን ስታየው በእርግጥ በኢትዮጵያ ትንሽ አይደለም። ዞሮ ዞሮ ግን ሄጄ ከዚህ በፊት በተለያዩ ድራማዎች የሬዲዮ ድራማ እንደምሰራ ታውቃለህ፣ ፕሮዲውስ አደርጋለሁ። በየጊዜው በየአመቱ እየሄድኩ ከብዙ አክተሮች ጋር እገናኛለሁ። በየአመቱ አብረን እንሰራለን እና ሁልጊዜ ለምን ፊልም አትሰራም ይሉ ነበር። የተወሰኑትን ሰዎች አየሁና ምናልባት ነገ ከነገ ወዲያ አብረን ብንሰራ እንደው የሚሆኑ ሰዎች ፊልም ቢሰራ ፕሮፌሽናል የሆነ ቡድን መመስረት እንዴት ነው የሚቻለው የሚለውን ነገር ከተወሰኑ ሰዎች ጋር ተነጋገርም ማለት ነው። እና ለነዛ ሰዎች ስነግራቸው ምንድን ነው ያልኳቸው፣ እኔ ገንዘብ ለሁሉም ሰው መስጠት አልችልም፣ ገንዘብም የለኝም። ፍቅር ያለው ሰው አብሮ ሊሰራ የሚችል ዓለም አቀፍ ደረጃ ላይ ሄደን ተወዳድረን ቢያንስ መሳተፍ እንድንችል እስኪ ተባብረን እንስራ። በገንዘብ ብትተምነው የሚከብድ ነገር ነው። ስለዚህ ተባበሩኝ ብያቸው ስቀር፣ ያው እኔም ከልቤ ነው የሄድኩት፣ እነሱም ከልባቸው በፍቅር ማለት ነው። ብዙ ገንዘብም ከፍለህ የማታገኘውን አይነት አገልግሎት ነው የሰጡኝ የተለያዩ ተዋንያን ማለት ነው። በነጻ ነው የሰሩት። ምናልባት ለተወሰኑት ትራንስፖርት ምናምን ካልተባለ በስተቀር ተዋንያኑ በተለይ ፕሮፌሽናሎቹ በጓደኝነት በፍቅር ነው የሰሩት። ምናልባት በርከት ላሉት ለማስ እንደዚህ ለክራውድ ለሆኑት የተወሰነ ነገር ተሰጥቷል። ከጓደኞቼ መካከል ረዳት ካሜራማኑ ዘላለም ለምሳሌ ካሜራውን ይዞ መጥቷል። እነ አሚራማን ቦታዎችን በማየት በመከታተል በመሳሰለው ከተዋንያኖች መካከል እንግዲህ ነፍሱን በገነት ያኑረው ነው የሚባለው ሳምሶን ወርቁ ተወዳጁ ተዋንያይ በጠዋት ይመጣ ነበር። ድሮም ቢሆን ለአርቱ ፍቅር እንዳለው አውቃለሁ እና ምንም ነገር ሳይኖር ግን ይመጣ ነበር። እና ሁሉም ሰው ማለት ይቻላል በዚህ አጋጣሚ አብረን እንስራና ዓለም አቀፍ ቦታ ላይ ተወዳድረን እናሸንፋለን የሚለው እንኳን ትንሽ
ውስጣቸው እንዲያሳድሩ ያን ጠንከር ያለ ስሜት እንዲያሳድሩ ነው ያበረታታው።
ጠንከር ያለ ስሜት እንዲያዳብሩ በመጀመሪያ ደረጃ ስለተነጋገርን ሁላችንም ያ ነገር በፍቅር ስለሆነ የተሰራው ሁሉም ያለውን የውስጡን ብቃቱን ለማሳየት ነው የሞከረው። ኤዲተሩንም ብታይ እነ ዳንኤል ታምራት ሁሉም የየራሱን የተለያዩ ስማቸውን ጠቅሼ መጨረስ አልችልም፣ ግን ሁሉም ያለውን ችሎታ አስቀምጧል እዛ ቦታ ላይ የእኔ ብቻ አይደለም። እና ዋናው ነገር ለወጣቶቹ ወይንም ደግሞ ወደፊት እንዲህ አይነት ቦታ ላይ ለመስራት ለሚፈልጉ ሰዎች ትልቁ መሰረታዊ ነገር ከልብህ በፍቅር መስራት ነው። ከዛ በኋላ ደግሞ በቡድን ተከባብረህ ተዋደህ ያንን የምትፈልገውን ነገር ለማሳካት አምነህበት ስኬታማ ደረጃ እስኪደርስ ድረስ በትብብር ገፍተህ መሄድ ከቻልክ ትልቁ ነጥብ ያ ይመስለኛል። ቅድም ያልካቸው ሌሎች ነጥቦች እንዳሉ ሆነው ማለት ነው።
ትልቅ ነጥብ ነው ያነሳኸው፣ ልብን መክፈት ብልሃል። ብዙዎች የሚግባቡበት ይመስለኛል። የጥበቡ ችሎታና ክህሎት እንዳለ ሆነው እውቀቱ እንዳለ ሆነው እነሱ ግድ ያስፈልጋሉ ይታወቃል። ፓዶቫ ጣሊያን በሚካሄደው 9ኛው የሪቨር ፊልም ፌስቲቫል አሸናፊ የሆነውን ግርታ የተሰኘውን አጭር ፊልምህን አስመልክቶ ነው የተወያየ ነው። ማን ተጋፍቶት ስለሺ ስዩም፣ የጀርመን ራዲዮ የአማርኛው ክፍል ጋዜጠኛ፣ እንኳን ደስ ያለ በድጋሚ። ፊልምህ ከታየ በኋላ በሌሎች ጉዳዮችም እንደምንገናኝ ተስፋ አድርጋለሁ። እግዜር ይስጥልኝ
አሉላ፣ እጅግ በጣም አመሰግናለሁ። በጣም አጭር ነገር ለማለት ከፈቀድክልኝ ልበል። በዚህ አጋጣሚ ካለቀ በኋላ ተመልክቶታል። ነገር ግን ይህንን ውጤት ማየት ያልቻለው ተወዳጁ አርቲስት ሳምሶን ወርቁ ለሱ እንዲሁም በሊቢያ ለተገደሉ በደቡብ አፍሪካና በየመን አሰቃቂ ተግባር ለተፈጸመባቸው ኢትዮጵያን ወገኖቼ በአጠቃላይ ይህ ፊልም ማስታወሻ እንዲሆን እመኛለሁ። አብረው ለሰሩ ለተባበሩ በአጠቃላይ ለሁሉም ስማቸውን መጥቀስ አልችልም፣ እግዜር ይስጥልኝ። ለሁሉም እግዚአብሔር ላደረጉት ነገር ይክፈላቸው። ይህ ውጤት የኔ ብቻ አይደለም፣ የሁላችንም ነው። የኢትዮጵያንም ስም ያስጠራ ነው፣ የኢትዮጵያም ውጤት ነው። አመሰግናለሁ።
የተከበራችሁ አድማጮች፣ የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ የሚያሰማውን የዛሬውን ፕሮግራም እዚህ ላይ ፈጸመ። በመደበኛው ዝግጅት በ3 ሰዓት እስከምንገናኝ ሰላም፣ ደህና እምሹ።
This program has come to you from the Voice of America, Washington.